ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 19 2010 ዓ ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
ጤና ይስጥልን፣ እኔም ቆንጅት ታዬ ነኝ።
ሰብአዊ የሆነ በተለያየ በገላቸው ላይ ሀይላንድ እያታሰረ እየተመቱ በሰው እጅ ላይ መሞት ማለት እነዛም የተፈጠሩ እኮ ከእናት ከአባት ነው። ወንድም አላቸው፣ እህት አላቸው። እንደ ዜጋ እነሱም ላይ እኮ ነገ ምን እንደሚደርስ አይታወቅም።
አቶ ዋቄ ማሞ ይባላሉ። ቅሊንጦ እስር ቤት ውስጥ የነበረ ልጃቸው እስር ላይ ሳለ በድብደባ መሞቱን ከተናገሩበት የተቀነጨበን የሰማችሁት። እስረኞችን ለማስታወስ ትናንት በተካሄደው የኢንተርኔት ላይ ዘመቻ ላይ የተጠናቀረ ዘገባ በአብይ ርዕስ ይዘናል። ለአርዕስተ ዜናው ቆንጅት።
የኤርትራ መንግስት የሚበዙት የመስተንግዶ አገልግሎት ሰጪ የሆኑ 450 የንግድ ድርጅቶችን ዘግቷል። ምክንያት ንግዳቸውን በቼክና በባንክ ለባንክ ልውውጥ ስለማያካሂዱ ሀገሪቱን ገቢ አሳጥተዋል ብሎ ነው። ዩናይትድ ስቴትስ ሶማሊያ ውስጥ የአየር ጥቃት አደረሰች፣ 4 የአልሸባብ አባላትን ገድላለች። ዋና ከተማዋ ሞቃዲሾ አጠገብ ፈንጂ ጭኖ ይጓዝ የነበረ መኪናም አውድማለች ሲል የዩናይትድ ስቴትስ የአፍሪካ እዝ አስታውቋል። ሌሎችም ዜናዎች አሉ።
አመሰግናለሁኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኤርትራ መንግስት ብዙዎቹ የመስተንግዶ አገልግሎት ሰጪ የሆኑ 450 የንግድ ድርጅቶችን አዘግቷል። ምክንያት ንግዳቸውን በቼክና በባንክ ለባንክ ልውውጥ ስለማያካሂዱ የሀገሪቱን ምጣኔ ሀብት ገቢ በማሳጣታቸው ነው ብሏል የመንግስቱ መግለጫ። የተቃዋሚዎች ድረገጽ የሆነው አዋተ ዳት ካም የጠቀሳቸው አንድ የአትክልት መደብር ባለቤት አትክልታችንን ይሸምቱ የነበሩት የንግድ ድርጅቶች በመዘጋታቸው ምክንያት እየተበላሸብን ነው፣ ሌላ ልንገዛ አልቻልንም ማለታቸውን ጠቅሷል። ባለፈው ዓመት የኤርትራ መንግስት በሀገሪቱ የሚዘዋወር ገበያ ላይ የሚዘዋወረውን የገንዘብ ብዛት በመቀነስ የዋጋ ግሽበቱን ለመዋጋት አዲስ የባንክ ስርዓት ጀምሮ እንደነበረ ሲታወስ፣ በዘመናዊ ቴክኖሎጂ በሰው ኃይልና ስልጠና እጥረት ምክንያት የቁጥጥር ስርዓቱ በደንብ እንዳይሰራ አሉታዊ ተጽዕኖ እንዳሳደረበት ተጠቁሟል። የኤርትራ መንግስት በመግለጫው የንግድ ድርጅቶቹ የተዘጉት በጊዜያዊነት ከአንድ እስከ 8 ወር ለሚዘልቅ ጊዜ ብቻ ነው ብሏል። የእርምጃው ነቃፊዎች በበኩላቸው ድርጊቱ የሸቀጥ አቅራቢዎችና የጅምላ ነጋዴዎችን ከወዲሁ ገዢ አሳጥቷል ብለዋል።
ዩናይትድ ስቴትስ ትናንት ረቡዕ ሶማሊያ ውስጥ ባደረሰችው የአየር ጥቃት የሽብሩ ቡድን የአልሻባብ 4 አባላትን መግደሏንና ዋና ከተማይቱ ሞቃዲሾ አቅራቢያ ፈንጂ ጭኖ ይጓዝ የነበረ መኪና ማውደሟን የዩናይትድ ስቴትስ የአፍሪካ እዝ ዛሬ አስታወቀ። የአየር ጥቃቱ የተካሄደው ከሞቃዲሾ በስተ ምዕራብ 25 ኪሎ ሜትር ርቀት ላይ በሚገኝ አካባቢ ሲሆን መኪናው ላይ የተጫነው ፈንጂ ሞቃዲሾ ውስጥ በሲቪሎች ላይ ሊያደርስ ይችል የነበረን ጉዳት ማስቀረት መቻሉን እዙ አስታውቋል። የአፍሪካው እዝ ባወጣው መግለጫ ከሶማሊያ ፌዴራል መንግስት ጋር በማስተባበር በተካሄደው የአየር ጥቃት አንድም ሲቪል ሰው እንዳልተገደለ አውቀናል ብሏል። ባለፈው ዓመት ውስጥ ዩናይትድ ስቴትስ በሽብርተኛው አልሻባብና ቁጥራቸው እየጨመረ በመጣው ከእስላማዊ መንግስት ቡድን ጋር የተቆራኙ ተዋጊዎች ላይ ከ30 በላይ መሰል የአየር ጥቃቶችን አድርሳለች። ባለፈው እሁድ ደቡባዊ ሶማሊያ ውስጥ በተካሄደ የአየር ጥቃት ኪስማዮ አካባቢ 13 የአልሻባብ ተዋጊዎች መገደላቸውን የዩናይትድ ስቴትስ የመከላከያ ሚኒስቴር ገልጿል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የላይቤሪያ ፕሬዝደንታዊ ዳግም ምርጫ ውጤት ቆጠራው እየተካሄደ ነው። የመራጩ ቁጥር ድምጽ ለመስጠት ከተመዘገበው በእጅጉ ያነሰ መሆኑን የአገሬው ጋዜጦች ዘግበውበታል። የአሜሪካ ድምጿ ማርያማ ዲያሎ ያጠናቀረችው አጠር ያለ ዘገባ አለ። አሉላ ከበደ ያቀርበዋል።
ላይቤሪያውያን የትላንት በስቲያውን ዳግም ምርጫ ኦፊሴላዊ ውጤት በመጠባበቅ ላይ ሲሆኑ የምርጫ ስርዓቱ እስካሁን ሰምሯል፣ ሂደቱም መስተጓጎል አልገጠመውም ሲል የብሔራዊ የምርጫ ቦርድ አስታውቋል። የላይቤሪያው የምርጫ ኮሚሽን ሊቀመንበር ጀሮም ኮርኮያ
While the nationwide polling has been smooth, there were
የምርጫ ሂደቱ እምብዛም መደነቃቀፍ አልገጠመውም። ሊነገሩ የሚችሉ ቢኖር እንኳን ጥቃቅንና ጥቂት ድንገቶች ናቸው። ማከል ያለብኝ እነኚህ ድንገቶች ተከስተው በተገኙ ጊዜም ሁሉም ማለት ይቻላል በቦታውና ወዲያውኑ የማስተካከያ እርምጃ ተወስዶባቸዋል ነው ያሉት ሊቀመንበሩ። ክሪስ ፉሙንዮ ዋና መስሪያ ቤቱን እዚህ ዋሽንግተን ዲሲ ያደረገው በዓለም አቀፍ ደረጃ ዲሞክራሲያዊ ተቋማትን ለማጠናከር የሚሰራው መንግስታዊ ያልሆነው ተቋም በእንግሊዝኛው ምህጻረ ቃል ኤንዲአይ ዓለም አቀፍ የምርጫ ታዛቢ ናቸው። እርሳቸውም የቀደመውን የሚስተር ኮርኮያን አስተያየት ያስተጋባሉ። መስመሮቹ እንዳያደናግሩ በግልጽ ተለይተዋል። የመራጮች ምርጫ ካርዶች ድምጽ ሰጪው የት እንደሚሰለፍ እንዲያሳዩ የሚያግዙ ምልክቶች ተቀምጦባቸዋል። በአጠቃላይ መራጩ ድምጹን ለመስጠት ተሰልፎ ይጠባበቅ የነበረባቸው ሰልፎች በጥሩ መንገድ ነው የተያዙት። ይሁንና ቆየት ብለው የወጡ አንዳንድ ዘገባዎች ግን አንዳንድ የተጭበረበሩ ሁኔታዎች መታየታቸውን ጠቁመዋል። አጭበርብረው ሁለት ጊዜ ድምጻቸውን ለመስጠት የሞከሩ አንዲት ሴት መያዛቸውንም ብሔራዊ የምርጫ ቦርድ አረጋግጧል። በላይቤሪያው ፕሬዚዳንታዊ ምርጫ ታዋቂው የቀድሞ የላይቤሪያ እግር ኳስ ተጫዋች ጆርጅ ዌያ እንዲሁም ምክትል ፕሬዚዳንቱ ጆሴፍ ቦካይ በተመሳሳይ ሙስናን እንዋጋለን፣ ንጹህ የመጠጥ ውሃና የኤሌክትሪክ አቅርቦት የማያገኘውን አብዛኛውን ላይቤሪያዊም ከድህነት እናወጣለን ሲሉ በተመሳሳይ ያቺን አገር ለመምራት ቃል በመግባት ነው የተፎካከሩት።
ዩናይትድ ስቴትስ ማዕቀብ ብትጥልብኝም የፕሬዚደንት ሳልቫኪር መንግስትን ወክዬ በአደባባይ መናገሬን አልተውም ሲሉ የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩዌይ ተናገሩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለፈው መስከረም 6 በአውሮፓ የዘመን አቆጣጠር ባወጣው መግለጫ የማስታወቂያ ሚኒስትር ማኩዌይን የደቡብ ሱዳንን ሰላም፣ ጸጥታና መረጋጋት አደጋ ላይ በሚጥል ተግባር በመሳተፍ ወንጅሏቸዋል። ማኩዌይ ለመጀመሪያ ጊዜ ስለ ማዕቀቦቹ ለቪኦኤ በሰጡት ቃል የትራምፕ አስተዳደር በወሰደው እርምጃ አልሸማቀቅም፣ የማስታወቂያ ሚኒስትርነት ስራዬን ነው የምሠራው ብለዋል። የማስታወቂያ ሚኒስትሩ ባለቤትና ልጆቻቸው ደቡብ ሱዳን ከመገንጠሉ አስቀድሞ በ21 ዓመቱ የሱዳን የእርስ በርስ ብጥብጥ ወቅት ወደ ዩናይትድ ስቴትስ ገብተው የሚኖሩ ሲሆን ሚኒስትሩ ማዕቀቡ ቤተሰባቸውን መጥተው መጎብኘት እንደሚከለክላቸው አላስተባበሉም። የግድ አሜሪካ ካልሄድኩ አልልም፣ ቤተሰቦቼ ሊያዩኝ ከፈለጉ መጥተው ሊያዩኝ ይችላሉ ብለዋል።
በሳውዲ አረቢያ የሚመራው ህብረት የመን ውስጥ በአንድ ቀን ባደረሰው የአየር ጥቃት 68 ሰዎች መገደላቸውን በሀገሪቱ ያሉ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን ተናገሩ። ከትናንት በስቲያ ማክሰኞ ታኢዝ ክፍለ ሀገር ውስጥ ህዝብ በሚበዛበት ገበያ ላይ በደረሰው የአየር ጥቃት 54 ሲቪሎች ተገለዋል። ስምንቱ ህጻናት መሆናቸውን የተገለጸው በዚያ ዕለት በቀይ ባህሯ ሆዴይዳ ክፍለ ሀገር በደረሰው ጥቃት ደግሞ 14 ሰዎች መገደላቸውን የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ጄሚ ሜክ ጎልድሪክ ባወጡት መግለጫ አመልክተዋል። ባለፉት 10 ቀናት የመን ውስጥ ሳውዲ መራሹ ኃይል ባደረሳቸው የአየር ጥቃቶች የተገደለው ሰው ቁጥር ከ100 አልፏል።
አፍጋኒስታን ዋና ከተማ ካቡል ውስጥ ከኢራን ጋር ግንኙነት ያለው የሺዓ ሙስሊሞች የባህል ማዕከል የሚገኝበት ሕንፃ ላይ በደረሰ የአጥፍቶ ጠፊ ጥቃት ከ40 የሚበልጡ ሰዎች ተገደሉ። ሌሎች 84 ሰዎች መቁሰላቸውን የሀገሪቱ ባለሥልጣናት ገልጸዋል። በፍንዳታው ከተገደሉት መካከል 4 ሴቶችና 2 ሕፃናት እንደሚገኙበት የሀገሪቱ የጤና ጥበቃ ሚኒስቴር አስታውቋል። እስላማዊ መንግሥት ቡድን ለጥቃቱ ኃላፊነት ወስዷል። ከአሁን ቀደምም ካቡልና ሌሎችም ከተሞች ውስጥ በሺአ የጸሎት ቤቶችና ስብሰባዎች ላይ ለደረሱ ጥቃቶች ይኸው ቡድን ኃላፊነት ሲወስድ ቆይቷል። ለዜናው የተያዘው ሰዓት አበቃ።
አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ታህሳስ 19 ምሽት ፕሮግራማችን ነው።
አሁን ወደ ምሽቱ የዓለም አቀፍና የኢትዮጵያ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በአስተሳሰብና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው እስር ላይ የሚገኙ እስረኞችን ለማሰብ በሚል ትናንት በማኅበራዊ ሚዲያ ላይ የተደረገው የአንድ ቀን ዘመቻ የተሳካ ነበር ሲሉ አስተባባሪዎቹ ለቪኦኤ ገልጸዋል። እስረኞችን ለማስታወስ በተካሄደው የኢንተርኔት ላይ ዘመቻ የተነሱት ታሪኮች የኔም ልጅ ታሪክ ነው ያሉን ደግሞ በቅሊንጦ ማረሚያ ቤት እስር ላይ የነበረ ልጃቸው እስር ቤት ውስጥ ተደብድቦ መሞቱን የገለጹ አባት አሉ። የኢትዮጵያ የሰብአዊ መብት ኮሚሽን የሕዝብ ግንኙነት ዳይሬክተር አቶ ብርሃኑ አባዲ በእስር ቤቶችና በፖሊስ ጣቢያዎች ላይ የተደረገው የክትትል ሪፖርት በቅርቡ ይፋ እንደሚደረግ ተናግረዋል። ለአብይ ርዕስ የያዝነው ዘገባ ነው፣ እየተጠናቀረ ይገኛል። ጥንቅሩ እንደተጠናቀቀ እናቀርብላችኋለን። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን።
የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ከፍተኛ የመንግስት ባለስልጣናት በነ ጉርሜሳ አያኖ ጉዳይ በሚመሰክሩበት አግባብ ውሳኔ ለመስጠት ቀጠሮ ሰጥቷል። ሌሎች ተለዋጭ ቀጠሮዎችንም ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል።
የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባ በተከሰሱበት ጉዳይ ለምስክርነት የተቆጠሩት አምስት ከፍተኛ የመንግሥት ባለሥልጣናት አቀራረብ ላይ ውሳኔ ለመስጠት ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ እነ ጉርሜሳ አያኖ በሚል ስያሜ በሚጠራው የክስ መዝገብ ተከሳሾቹ የሚያቀርቧቸውን የመከላከያ ምስክሮች ዝርዝር ሰምቷል። በዚሁ መሠረት በተከላካይ ምስክርነት ከተቆጠሩት መካከል ከአንደኛ እስከ አራተኛ ተራ ቁጥር የተከሰሱት ማለትም የኦፌኮ አመራር አባላቱ በጋራ የቆጠሯቸው የኦሮሚያ ብሔራዊ ክልላዊ መንግሥት ፕሬዚዳንት አቶ ለማ መገርሳን ጨምሮ አቶ አባዱላ ገመዳ፣ ዶክተር አብይ አህመድ፣ ወይዘሮ ጫልቱ ሳኔ በአሁኑ ወቅት ሊቀርቡ እንዳልቻሉ የሚገልጽ ደብዳቤ እንደደረሳቸው የተከሳሾቹ ጠበቃ አቶ አምሃ መኮንን ገልጸዋል። ይህ ከኦህዴድ ማዕከላዊ ኮሚቴ ጽህፈት ቤት መጥቷል የተባለው ደብዳቤ እንዳስታወቀው አራቱም ባለሥልጣናት በአሁኑ ወቅት በአገራዊ አስቸኳይ ስብሰባ ምክንያት በተጠሩበት ፍርድ ቤት ቀርበው ምስክርነታቸውን ለመስጠት እንዳልቻሉ ያስረዳል። ስለሆነም ፍርድ ቤቱ ተለዋጭ ቀጠሮ አመቻችቶላቸው እንዲመሰክሩ ጥያቄ አቅርበዋል። ፍርድ ቤቱ ከዚህ በኋላ ሌሎች ምስክሮችን ሲሰማ ውሏል። ይሁንና የተቆጠሩት ምስክሮችን ሙሉ በሙሉ ሊያጠናቅቅ ስላልቻለ ከየካቲት 5-7/2010 ዓ.ም ባሉት ቀናት ቀሪዎቹን ምስክሮች ለመስማት ቀጠሮ ይዟል። ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ አቶ ለማ መገርሳ፣ አቶ አባዱላ ገመዳ፣ ዶክተር አብይ አህመድ እና ወይዘሮ ጫልቱ ሳኒ በምስክርነት የሚቀርቡበትን ሁኔታ ለመወሰን ደግሞ ለታህሳስ 27 ቀን 2010 ዓ.ም ቀጠሮ ቆርጧል። በዚሁ መዝገብ ከተከሰሱት መካከል አንከላከልም ባሉት ሁለት ተከሳሾች ላይ የፍርድ ውሳኔ ለማሰማትም ፍርድ ቤቱ ጥር 10 ቀን 2010 ዓ.ም ሌላ ቀጠሮ ይዟል። ጠቅላይ አቃቢ ሕግ አራቱን የኦፌኮ አመራር አባላትን ማለትም አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22 ተጠርጣሪዎች ላይ በሽብር ድርጊት ወንጀል ክስ መስርቶባቸው ከአንድ ዓመት በላይ ሲከራከሩ ቆይተዋል። ከ22ቱ ተከሳሾች መካከል ፍርድ ቤቱ አምስቱን በነጻ ሲያሰናብት 17ቱ እንዲከላከሉ ተበየኖባቸዋል። እንዲከላከሉ ከተበየነባቸው መካከል አቶ በቀለ ገርባ ደግሞ የሚከላከሉት በመደበኛ የወንጀል ክስ እንደሆነም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። የዕለቱ አብይ ርዕስ ዘገባ ተጠናቅሮ አልቋል፣ ደርሶናል። በአስተሳሰብና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው እስር ላይ የሚገኙ ያሏቸውን እስረኞች ለማሰብ በትናንትናው ዕለት በማኅበራዊ ሚዲያ ላይ ያካሄዱት የአንድ ቀን ዘመቻ የተሳካ እንደነበር አስተባባሪዎቹ ገልጸዋል። እስረኞችን ለማስታወስ በተካሄደው የኢንተርኔት ላይ ዘመቻ የተነሱት ታሪኮች የኔም ልጅ ታሪክ ነው ያሉን ደግሞ በቅሊንጦ ማረሚያ ቤት እስር ላይ የነበረ ልጃቸው እስር ቤት ውስጥ ተደብድቦ መሞቱን የገለጹ አባት ናቸው። የኢትዮጵያ የሰብአዊ መብት ኮሚሽን የሕዝብ ግንኙነት ዳይሬክተር አቶ ብርሃኑ አባዲ በእስር ቤቶችና በፖሊስ ጣቢያዎች ላይ የተደረገው የክትትል ሪፖርት በቅርቡ ይፋ እንደሚደረግ ተናግረዋል። ዝርዝሩን ጽዮን ግርማ ይዛለች።
በነገረ ኢትዮጵያ የቀድሞ አዘጋጅና የፍርድ ቤት ጉዳዮችን ተከታትሎ በሚዘግበው ጋዜጠኛ ጌታቸው ሽፈራው ሐሳብ አመንጭነት በትላንትናው ዕለት በማህበራዊ ሚዲያ ላይ የህሊና እስረኞችን የማሰብ ዘመቻ በሚለው ቅስቀሳ የብዙ እስረኞች የእስር ምክንያትና በእስር ቤት ውስጥ የሚያጋጥሟቸው የሰብአዊ መብት ጥሰት ነው የተባሉ ጽሑፎች ቀርበዋል። እስረኞቹ ከሚገኙባቸው ማረሚያ ቤቶች የጻፏቸው ጽሑፎች፣ ለፍርድ ቤት ያቀረቧቸው አቤቱታዎች፣ ስለነሱ የተሰጡ ቃለ ምልልሶችም ተካተው ነበር። ታዋቂ የፖለቲካ ፓርቲ መሪዎች፣ ጋዜጠኞች፣ ጸሐፊዎች፣ ጄኔራሎች፣ የሃይማኖት አባቶች በአማራና በኦሮሚያ ክልል በነበሩ የተቃውሞ እንቅስቃሴ ላይ ተሳትፈዋል በሚል የተከሰሱ ሰዎች ታውሰዋል። እነ ዶክተር መረራ ጉዲና፣ አቶ በቀለ ገርባ፣ አቶ አንዳርጋቸው ጽጌ፣ ጋዜጠኛ እስክንድር ነጋ፣ አቶ አንዱዓለም አራጌ፣ ጋዜጠኛ ውብሸት ታዬና ሌሎችም ከዚህ ቀደም ስማቸው ሲነሱ የነበሩ እስረኞች ታውሰዋል። በተጨማሪም አስተባባሪዎቹ እንዳሉት ስማቸው ተለይቶ የሚታወቅ ከ500 በላይ እስረኞች ስም ዝርዝር ይፋ ሆኗል። ከ1500 በላይ የሚሆኑ እስረኞች ደግሞ በቀጠሮ እየተመላለሱ እንደሆነ በማስታወሻ ዘመቻው ላይ ተነስቷል። በዚህ ዘመቻ ላይ ጎልተው ከተሰሙት ነገሮች መካከል እስረኞቹ በማረሚያ ቤት በምርመራ ላይ ተፈጽሞባቸዋል የተባለ የሰብአዊ መብት ጥሰት አሰቃቂ ድብደባ ወይም ቶርቸር ነው። በዚህም በማረሚያ ቤት እያሉ ሕይወታቸው አልፏል የተባለ 7 ሰዎች ስም ዝርዝራቸው ወጥቷል። ተስፋሁን ጨመዳ፣ ኒሞና ጥላሁን፣ ሙባረክ ይመር፣ አየለ በየነ፣ አብደታ አላንሳ፣ አርማዬ ዋቆ፣ መሐመድ ጫኔ ስማቸው ከተጠቀሱት መካከል ናቸው። ከእነዚህ መካከል አንዱ አቶ አርማዬ ዋቄ የተባለን ሟች እስረኛ አባት አግኝቼ ያነጋገርኳቸው ሲሆን ነዋሪነታቸው በአዲስ አበባ በኮልፌ ቀራኒዮ ክፍለ ከተማ ሲሆን ልጃቸው አርማዬ ከእርሳቸው ጋር የቧንቧ ስራ የሚሰራ የ30 ዓመት ወጣት እንደነበርና ቴድሮስ ዋቄ የተባለ እስረኛ ወንድም እንደነበረው ገልጸዋል። ሁለቱም የታሰሩት በተለያየ ምክንያት እንደሆነ ጠቅሰው ምክንያቱንም አስረድተዋል። ሟቹ ግን በቂሊንጦ ማረሚያ ቤት ቃጠሎ ከተቃዋሚዎች ጋር አብረህ አቃጥልሃል በሚል ከ121 እስረኞች ጋር ተከሶ ፍርድ ቤት ሲመላለስ እንደነበርና በምርመራ ወቅት እንደተደበደበ ሕይወቱ ከማለፉ በፊት ሲነግራቸው እንደነበር ገልጸውልናል።
በአጠቃላው እንደመጣ ሰባ በጋዜጠኛ ሽፈራው
ጌታቸው
ሽፈራው ነው ኢንተርቪውን ሲያደርገው ልክ በነዛ በተጠቀሱት ላይ የደረሰው በኔም ልጅ ደርሶበታል። እንዴት ላይ ማስሮ እንደገረፉት፣ ሸዋሮቢትም ወስዶ እንደገረፉት፣ ዝዋይም በናሴ ወር 2009 ላይ ወስዶ እንደገረፉት፣ በዛ የተነሳ በኋላ እንደውም ከሞተ በኋላ በደረግኩት ክትትል ዝዋይ በወሰዱት ወቅት በናሴ ወር 2009 ዓመተ ምህረት ላይ ልቡን መጥቶ ልቡ አብጦ ሕክምና ውሰዱኝ ወይም ለቤተሰቤ ንገሩልኝ ብሎ ብለምናቸው እንኳን ለእኛም እንዳልተናገሩና ልቡ ተመቶ በብረት ቦክስ ተመቶ ልብ ውስጥ አብጦ እንደ ኢንፌክሽን እያበጠ እየሄደ ማደንዘዣ ይወጉት እንደነበረ እና እዛውም ላይ እስከሚሞት ድረስም እዛ ውስጥ ቅሊንጦ እስር ቤት ውስጥ እንደሚገረፍ ይሄንን ያም የመታውም መቶት የገደለውም ደግሞ ስሙን ሁሉ ተከታትለን አንደኛውን አግኝተናል፣ አንደኛውን በማጣራት ላይ ነው ያለ ነው።
አቶ ዋቂ አያይዘው አሟሟቱን በተመለከተ በገለልተኛ አካል እንዲጣራ ለከፍተኛ ፍርድ ቤት 3ኛ ምድብ ችሎት አመልክተው ጉዳዩን በመከታተል ላይ እንደሆኑም ተናግረዋል። ከአስተባባሪዎቹ አንዱ የሆነው የዞን 9 የጡመራ መድረክ ጸሐፊና እርሱም 2 ጊዜ ታስሮ የተፈታው በፍቃዱ ኃይሉ በትላንቱ የኢንተርኔት እስረኞችን የማስታወስ ዘመቻ ማረሚያ ቤት ውስጥ ያለውን የመብት ጥሰት ምስል ያሳየ ነበር ብሎታል።
ዘመቻው በጣም ስኬታማ ነበር ማለት ይቻላል። ምክንያቱም መጀመሪያ ከጀመር ነው እና ነገሩ በደንብ ልንገፋበት ካሰብነው ሰዎች ውጪ በጣም ብዙ ሰዎች ተሳትፈውበታል። በማህበራዊ ሚዲያ ሰርክሎቻችን ውስጥ ቀር የፈለግነውን በጽ ወይም ቃተሊና እና ማስታወስ የተባለውን ነገር በደንብ አንጸባርቋል ብለን ነው የደመደም ነው።
እስረኞቹ በማረሚያ ቤት ይደርስብናል የሚሉትን በደል ለፍርድ ቤቱ በሚያቀርቡበት ጊዜ ፍርድ ቤቱ የኢትዮጵያ ሰብአዊ መብት ኮሚሽን እንዲያጣራ መርቶለት የ16 እስረኞችን ጉዳይ አጣርቶ መልስ ሰጥቷል። ይህም ሪፖርት በትላንትናው ዘመቻ ላይ ሲጠቀስ ቆይቷል። የኮሚሽኑ ህዝብ ግንኙነት ዳይሬክተር አቶ ብርሃኑ አባዲ ይህን በተመለከተ ማብራሪያ እንዲሰጡን ጠይቄያቸው ነበር። ለፍርድ ቤት የቀረበው ለፍርድ ቤት ፍጆታ ብቻ ነው የሚውለው ካሉ በኋላ በአጠቃላይ ግን ለሰብአዊ መብት ጥሰት ተጋላጭ በሆኑ ማረሚያ ቤቶችና ፖሊስ ጣቢያዎች ላይ በየዓመቱ ክትትል አድርገው ሪፖርት እንደሚያወጡ ተናግረዋል። የዘንድሮውን በተመለከተም
በማረሚያ ቤቶችና በፖሊስ ጣቢያዎች ላይ ክትትል አካሂደናል። ያንን ያካሄድነው ክትትል መሰረት በማድረግ ሪፖርት ተዘጋጅተዋል። ሪፖርቱ ለህዝብ ተወካዮች ምክር ቤት ይቀርባል። በቅርቡ በዚህ ጥር ወር መጀመሪያ አካባቢ ይቀርባል። ከዛ በኋላ ይፋ ከሆነ በኋላ ነው እኛ መስሪያ ቤት ስለዛ ጉዳይ አስተያየት መስጠት የምንችለው።
ሪፖርቱን ካወጡ በኋላ ለሚዲያ ይፋ እንደሚያደርጉ አቶ ብርሃኑ ጨምረው ገልጸውልናል። የሟች አቶ አርማይ አባት አቶ ዋቄ ይህ ጉዳይ ሁሉንም ኢትዮጵያዊ ሊያሳስበው ይገባል ይላሉ።
ልጅ ማለት ለእኔም ብቻ አይደለም። ልጅ ማለት ተምሮ ከወጣ አድጎ ለሀገር ለወገን የሚያኮራ ነው። ልጅ ማለት የሚገባውን ተምሮ የሚገባውን አውቆ አገሩን መርዳት ሲችል ልጄ ብቻ ሳይሆን እዛው የሚሰቃየው እንደ ዜጋ እንደ ኢትዮጵያዊነት ማለት ነው። እንደ ሰብአዊነት እንደ እግዚአብሔርን መንገድ የሀገሪቷ ሕግን ተከትሎ መፍረድ ሲቻል መቅጣት ሲቻል ኢሰብአዊ የሆነ ድርጊት በተለያየ በገላቸው ላይ ሀይላንድ እያታሰረ እየተመቱ በሰው እጅ ላይ መሞት ማለት እነዛም የተፈጠሩ እኮ ከእናት ከአባት ነው። ወንድም አላቸው፣ እህት አላቸው። እንደ ዜጋ እነሱም ላይ እኮ ነገ ምን እንደሚደርስ አይታወቅም። ግን እንደ ኢትዮጵያዊነት እኔ የሚሰማኝ እንደ ልጄን ብቻ አይደለም፣ እንደ ኢትዮጵያዊነት ነው ማየት ያለብን። የኔ ልጅ ብቻ አይደለም እዛ ላይ የሞተ፣ የኔ ልጅ ብቻ አይደለም የተሰዋ። ማንም ያጠፋል፣ ግን ሲያጠፋ የሰው ልጅ እግዚአብሔር የሚያስቀድመው መጀመሪያ ምሕረትን ነው። ሀገራችንም እንደ ህግ እንደ ሰብአዊነትን ምሕረትን ቢያስከትል ለወደፊቱ በእኔ ይብቃ፣ በሌሎችም ደግሞ ሁለት ልጅ ሶስት ልጅ ያጡት በእነሱ ይብቃ ነው። እንደው ይሄን የኢትዮጵያ ህዝብ ይፍረደን ነው፣ የዓለም ህዝብ ይፍረደን ነው እኛ የምንለው።
የዘመቻው አስተባባሪዎች በአንድ ቀን ብቻ በወጡት ሪፖርቶች በጣም ብዙ አሰቃቂ የመብት ጥሰቶች እንደተፈጸሙ ተጽፏል፣ ተነግሯል። ይህ ደግሞ አሳሳቢ የመብት ጥሰት ነው ብለውታል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የምሽቱን አብይ ርዕስ ነበር ያደመጥነው። ጽዮንን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ኢህአዴግ ሀገሪቱ ውስጥ ያለውን ችግር ሊፈታ እንደማይችል አሳይቶናል ሲሉ አቶ ልደቱ አያሌው ተናገሩ። ስርዓቱ ከዚህ ሁሉ የፖለቲካ ቀውስ የማይማር መሆኑን አሳይቶናል ነው ያሉት የኢዴፓ የብሔራዊ ምክር ቤት አባል አቶ ልደቱ አያሌው። ይህንን የተናገሩት ፓርቲያቸውን የማፍረስ እንቅስቃሴ መጀመሩን ባብራሩበት መግለጫ ነው። ፓርቲያችን ቢፈርስም አዲስ ፓርቲ አቋቁመን ትግላችንን እንቀጥላለን ብለዋል አቶ ልደቱ። እስክንድር ፍሬው ተከታዩን ዘገባ ልኳል።
አቶ ልደቱ አያሌውና ሌሎች የኢዴፓ ብሔራዊ ምክር ቤት አባላት ሰሞኑን ያካሄዱት ስብሰባ የዛሬው መግለጫ መነሻ ነው። ይህ ስብሰባ የተካሄደው ቀደም ሲል ጥቅምት 12 የተካሄደውን የብሔራዊ ምክር ቤት ስብሰባ አስመልክቶ ምርጫ ቦርድ ያቀረባቸውን ቅሬታዎች ለመድፈን እንደሆነም ነው የገለጹት። የምርጫ ቦርድ ቅሬታ ሲጠቃለል ምልዓተ ጉባኤ አልሞላም የሚል እንደነበር አቶ ልደቱ አስታውሰዋል። በዚህ ምክንያትም ሰሞኑን በተካሄደው ስብሰባ 2/3 የብሔራዊ ምክር ቤት አባላት መገኘታቸውን ጠቅሰዋል። በዚህ ስብሰባም የፓርቲውን ፕሬዝዳንትና ምክትላቸውን ጨምሮ 4 የስራ አስፈጻሚ ኮሚቴ አባላት ከኃላፊነት ዝቅ ብለው በብሔራዊ ምክር ቤት አባልነት ብቻ እንዲቀጥሉ መወሰኑን ገልጸዋል። ምርጫ ቦርድ ግን የዚህኛውን ስብሰባ ውጤትም አልተቀበለም። የጠቀሳቸው ምክንያቶች ግን ቀደም ሲል ከጠቀሳቸው ጋር አይገናኙም ነው ያሉት አቶ ልደቱ። አሁን ያለው ሁኔታም ፓርቲውን ለማፍረስ በተለያየ ጊዜ የተካሄዱ ሙከራዎች ቀጣይ ነው ብለዋል አቶ ልደቱ።
በጣም የሚያሳዝነን አዲስ ነገር አይደለም። ኢዴፓን በዚህ መልኩ ለማፍረስ የተደረገው ሙከራ አዲስ አይደለም። ይሄ 3ኛ ነው። በሶስቱም ሂደት አልተሸነፍንም። ማጆሪቲ ሆነን ነው የወጣን። አሁንም ማጆሪቲ ሆነን ነው የወጣን። በጉልበት ነው ባይናውጣነት ነው ይሄን ፓርቲ ለማፍረስ ምርጫ እየተወሰደ ያለው እንጂ እኛ ጋር ልዩነት ተፈጠረብን ብለው ያመኑ ሰዎች ፓርቲው ውስጥ ተከራክረው ውይይት ረጅም ጊዜ አድርገው እድል ተሰጥቷቸው ተሸንፈው ወጥተዋል። አራት ሰዎች ነው። ስራ አስፈጻሚ ማጆሪቲም አይደለም የብሔራዊ ምክር ቤት ማጆሪቲም ነው። እኛ አልተሸነፍንም፣ ህገ ደንቡን ተከትለን እየሰራን። አሁን ግን በፍጹም ይሄ ፓርቲ መፍረስ አለበት የሚል ውሳኔ ላይ ስለተደረሰ ብቻ እንዲፈርስ እየተደረገ ነው።
ድርጊቱ እየተፈጸመ ያለበት ወቅት ደግሞ የገዢውን ፓርቲ ማንነት ያሳያል ሲሉ ነው ያብራሩት።
በእኛ እምነት ይሄ ድርጊት እየተፈጸመ ያለው በተለይ በአሁኑ ወቅት መሆኑ አገሪቱ ከፍተኛ የሆነ የፖለቲካ ቀውስ ባለችበት ሁኔታ ስርዓቱ የነበሩብኝን የመልካም አስተዳደር ችግሮች፣ መልካም አስተዳደር ሲባል አንዱ ዴሞክራሲ ነው፣ በሀቅ ገምግሜ እፈታለሁ በሚልበት ወቅት አንድን ፓርቲ በዚህ አይናውጣ መንገድ ለማፍረስ ማድረጉ ሲታይ እየተካሄደ ያለው የተሐድሶ እንቅስቃሴ ፍጹም ሀቀኝነት የሌለው መሆኑን ነው የሚያሳይ። ኢህአዴግ አሁን በያዘው መንገድ አገሪቱ ውስጥ የተፈጠረውን ችግር ፈቶ ሊቀጥል እንደማይችል እያሳየን ነው። ገና ይሄ ፓርቲ ጠቅላላ ጉባኤ ያካሄዶ ተጠናክሮ ወጥቶ በሚቀጥለው ምርጫ እንቅስቃሴ በህዝብ ውስጥ ሊፈጥር ይችላል ተብሎ ተሰክቶ ነው እንደዚህ አይነት ነገር እየተደረገ ያለው። አባሎቻችን በግልጽ ያውቃሉ። በፓርቲው ውስጥ እንዲህ አይነት ችግር መፍጠር የተጀመረው ጠቅላላ ጉባኤ ለማካሄድ ኮሚቴ አቋቁመን እንቅስቃሴ ሲ የመጀመሪያ ቀን መግለጫ ከሰጠን ጊዜ በኋላ ነው እንዲህ አይነት እንቅስቃሴ የተጀመረው። ስለዚህ ኢህአዴግ አሁን የአገሪቱን የፖለቲካ ችግሮች በሀቅ ለመፍታት አይደለም እየጣረ ያለው፣ የተለመደ የይስሙላ ግምገማ አካሂዶ በሚቀጥለው ምርጫም ስልጣኑን አጠናክሮ የሚቀጥልበትን እድል እያመቻቸ ነው። ለዚህ አሁን በኢዴፓ ላይ ከተፈጸመው ተግባር በላይ ማሳያ ያለ አይመስልም። ሌላው በምርጫ ቦርድ በኩል በእኛ በኩል ህግና ስርዓቱን አክብረን ተቋሙንም እንደ ተቋም አክብረን ሂደቱን በህጋዊና በግልጽነት ያካሄድን፣ ተቋሙ ግን ምን ያህል የኢትዮጵያን ዲሞክራሲ ወደ አንድ ደረጃ ከፍ ለማድረግ የቆመና የተቋቋመ ፓርቲ ሳይሆን ምን ያህል የገዢው ፓርቲ ጉዳይ አስፈጻሚ ሆኖ ተቃዋሚ ፓርቲዎችን በማዳከም እንቅስቃሴ ላይ ተዘዋዋሪ አይደለም፣ ቀጥተኛ ሚና እየተጫወተ መሆኑን ያሳያል። ይሄ ውሳኔ ነገ ከነገ ወዲያ ይለወጣል የሚል ብዙም ተስፋ የለንም።
ኢዴፓ የሚለውን የፓርቲ ስም ብንነጠቅም ትግላችንን በሌላ ፓርቲ እንቀጥላለን ሲሉም አቶ ልደቱ አብራርተዋል።
ኢዴፓን የፈጠርነው እኛ ነን፣ ስሙን የፈጠርነው እኛ ነን፣ ድርጅታዊ መዋቅሩን የፈጠርነው እኛ ነን፣ አስተሳሰቡን የፈጠርነው እኛ ነን። ስሙን ስለተነጠቅን አስተሳሰቡን ልንነጠቅ አንችልም። ሁለተኛ ለኢዴፓውያን የፖለቲካ ጉዳይ የህይወት ተልእኮ ነው። ሳይመቸን እንቅፋት ሲገጥመን ተበታትመን ወደ ቤታችን ልንሄድ ምንችል አይደለም። ሲመቸን ብቻ በትግሉ ልንቀጥል አይደለም ወደዚህ ትግል ይመጣል። ስለዚህ ሊያፈርሱት ይችላሉ። ቢያፈርሱትም በተሻለ ሁኔታ፣ በተጠናከረ ሁኔታ እንደገና ፓርቲ አቋቁመን በኢትዮጵያ የፖለቲካ ታሪክ እንቀጥል። ያን ሂደት ለማደናቀፍ ጥረት እንደሚደረግ ጥርጥር የለንም። ግን የትግል ጉዳይ ነው። አንተኛም በውጭም በአገር ውስጥም ያለ አባላችን ይሄን መገንዘብ አለበት። የማይጠበቅ ነገር አይደለም እኛ ላይ እየተፈጸመ ስርዓቱ ከስተቱ ከጥፋቱ ከዚህ ሁሉ የፖለቲካ ቀውስ በሺዎች የሚቆጠሩ ናቸው ኢትዮጵያ ውስጥ አሁን እየተፈናቀሉ ያሉት እየሞቱ ያሉት ከዚህ ሁሉ የፖለቲካ ቀውስ እንኳን የማይማር መሆኑን ነው ያሳየ። በድርድሩም ሂደት ኢዴፓ የሚለው ታፔላ የሶስት የአራት ሰዎች ንብረት ሆኖ ሊቀጥል ይችላል። ግን ህዝቡ መገንዘብ ያለበት በምንም ተአምር እነዚህ አራት ሰዎች ኢዴፓን ሊወክሉ አይችሉም። ህዝቡ ይሄን መገንዘብ አለበት። አሁን እየተደረገ ባለው ድርድርም የሚደራደሩ ሰዎች የዚህ ፓርቲ እውቅና ያላቸው አይደሉም። ከዛ የድርድር ሂደት እንዲወጡ የተወሰነባቸው ናቸው። ካሁን በፊትም አሁንም ወደፊትም በዛ የድርድር ሂደት የሚወሰኑ ነገሮች ኢዴፓን የማይመለከቱ መሆኑን ህብረተሰቡ ማወቅ አለበት።
15 የብሔራዊ ምክር ቤት አባላት የተገኙበትን የኢዴፓ ብሔራዊ ምክር ቤት ስብሰባ በተመለከተ ከምርጫ ቦርድ ምላሽ ለማግኘት እየሞከርኩ ነው። ቀደም ሲል ያነጋገርኳቸው የቦርዱ ህዝብ ግንኙነት ኃላፊ አቶ ተስፋለም አባይ አብርሃ ግን ቦርዱ ሁሉንም ወገን በእኩል አይን እንደሚመለከት ነው ያብራሩት።
የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎቻችን ጠንካራ ሆነው በህገ ደንባቸው መሰረት እንዲጓዙ ቦርዱ ጥረት ያደርጋል፣ የተለያዩ ስልጠናዎችን ይሰጣል። በሀገራችን ወደ 61 የፖለቲካ ፓርቲዎች አሉ። እነዚህ 61 የፖለቲካ ፓርቲዎች ቦርዱ የሚደግፋቸው፣ የሚከታተላቸው፣ የሚቆጣጠራቸው በህገ ደንባቸው መሰረት ጉባኤዎች አካሂደዋል ወይስ አላካሂዱም፣ የአመራር ሽግሽግ አካሂደዋል ወይስ አላካሂዱም የሚለውን ነገር በሙሉ ይቆጣጠራል።
በኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ውስጥ የተፈጠረው ውዝግብ መነሻ አሁን ከገዢው ፓርቲ ኢህአዴግ ጋር እየተካሄደ ያለው ድርድር ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በማዕከላዊ አፍሪካ ሪፐብሊክ ታጣቂዎች ይዘዋቸው የነበሩ 17 ዜጎቹን ማስለቀቁን የካሜሩን ጦር አስታውቋል። በጦሩና በታጣቂዎቹ መካከል በተፈጠረ ግጭት አንድ ሰው መገደሉም ተገልጿል። በመቶዎች የሚቆጠሩ ዜጎቿ አሁንም እንደተያዙ መሆናቸውን ካሜሩን ገልጻለች። ሪፖርተራችን ሞኪ ኤድዊን ኪንዜካ ከካሜሩኗ ናጋውንዴር ያጠናቀረውን ዘገባ አዳነች ፍሳይ ታቀርበዋለች።
ይህ አምቡላንስ ሁለቱን ሀገሮች በሚያዋስነው ድንበር ላይ በካሜሩን ወታደሮችና በታጠቁ የማዕከላዊ አፍሪካ ሪፑብሊክ ቡድኖች መካከል የቆሰሉትን ሰዎች ይዞ እየተጣደፈ ነው። እንጓንዳሬ በተባለችው የካሜሩን ከተማ ባለው የኖርዌይ ሚስዮን ሆስፒታል የሚሰሩት ዶክተር ያሊ ቢን ያማዜኒ ቁስለኞቹ ሁሉ በጥይት የተመቱ ናቸው ብለዋል። አራቱ ቁስለኞች እግሮቻቸውና እጆቻቸው ላይ ስብራት ደርሶባቸዋል። ይሁንና የሚያሰጋቸው ነገር አይደለም ብለዋል ዶክተሩ። ሰዎች የቆሰሉት የካሜሩን ወታደራዊ ኃይል እሱንና ጓደኞቹን ያገቱት የማዕከላዊ አፍሪካ ሪፑብሊክ ታጣቂዎች ሰፈር ላይ የካሜሩን ወታደራዊ ኃይል ጥቃት በከፈተበት ወቅት መሆኑን አህመድ ኦሲኒ የተባለ የ24 ዓመት ዕድሜ ነጋዴ ተናግሯል። ለሁለት ወራት ያህል አግተዋቸው እንደነበሩ ጠቁመዋል። ታጣቂዎቹ አምስቱን ሰዎች ያገቱት መንደሮቻቸውን ወረው የተኩስ ሩምታ ካወረዱባቸው በኋላ መሆኑን ነጋዴው ገልጿል። ጫካ ውስጥ እያሉ ሌሎች አምስት የመንደሩ ነዋሪዎችን ጨምረው እንዳሰሩ፣ ከአንድ ወር በኋላ ደግሞ ሌሎች ሰዎችን እንደያዙና በጠቅላላው 15 ሰዎችን እንዳገቱ ነጋዴው ጠቁሟል። በቀናት ውስጥ ምግብ ካለ እንደሚበሉ፣ ከሌለ ደግሞ እንደሚራቡ ነበር ነጋዴው የገለጸው። የመገደል ዛቻ ቢገጥማቸውም ተደብድበው እንደማያውቁ ተናግሯል። አዳማዋ የተባለው የካሜሩን ክልል አስተዳዳሪ ኪልዳዲ ታኩክ ቦካር መንግስት የህዝቡን ደህንነት ለመጠበቅ አስፈላጊውን እርምጃ ወስዷል ብለዋል። አሁንም ታጣቂዎቹ ጫካ ውስጥ የያዟቸውን ለማስለቀቅ ተጨማሪ እርምጃ እንደሚወሰድ አስተዳዳሪው ተናግረዋል። ከ18ቱ ታጋቾች 17ቱን በማስለቀቅ የካሜሩን ወታደራዊ ኃይል ህዝቡን ለማገልገል ዝግጁ መሆኑን አሳይቷል። የዜጎቹን ደህንነት መጠበቅና የቀሩትን ታጋቾች ለማስለቀቅ ጥረቱ ይቀጥላል በማለትም አስተዳዳሪው አስገንዝበዋል። አንዳንዶቹ ታጣቂዎች ወደ ማዕከላዊ አፍሪካ ሪፑብሊክ እንዳመለጡ፣ በርካታ የካሜሩን ወታደራዊ ኃይል መለዩ ያጠለቁ ታጣቂዎች እንደተገደሉ የካሜሩን ወታደራዊ ኃይል ጠቁሟል። ከማዕከላዊ አፍሪካ ሪፑብሊክ ወደ ካሜሩን የሚገቡ ታጣቂዎች ከቤተሰቦቻቸው ገንዘብ ለማግኘትና ሀብታቸውን ለመዝረፍ ከብት አርቢዎችንና ነጋዴዎችን ጠልፈው ይወስዳሉ። ካሜሩን በየብስ ከተከበበችው ማዕከላዊ አፍሪካ ሪፑብሊክ ጋር የ900 ኪሎ ሜትር ርቀት ባለው ድንበር ትዋሰናለች።
የመጽሔቱ ክፍለ ጊዜ ተጠናቀቀ። ክቡራትና ክቡራን፣ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከኦዲዮ ናውና በእጅ ስልካችሁም ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኙናላችሁ። ከምሽቱ 2 ሰዓት እስከ 2:30 በየዕለቱ ጋቢና ፕሮግራማችንን ተከታተሉ። አሁን ከምሽቱ 3:33 ነው አዲስ አበባ ላይ። ማስታወቂያ አለን።
ሳይፎን ከቪኦኤ በነጻ ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለአንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማናቸውንም መረጃና አገልግሎት ያግኙ። የቪኦኤን ሳይፎን የሚያገኙበትን መንገድ እንደሚከተለው ነው።
ሳይፎን PSIPHON ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አንድ ቃል ነው @siphon3.com ኢሜይል ይላኩ። ከዚያም siphonandroid.apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርስዎታል። የደረሰዎትን siphonandroid.apk ፋይል ያወርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ ቪኦኤ አማሪክ ቪኦኤ አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይክሰፉበት። የፕሮግራም ማሳሰቢያ ለጥያቄዎ መልስ።
የኢትዮጵያ ሕዝብ ሰብአዊና ዲሞክራሲያዊ መብቶቹ እንዲከበሩ የሀገሪቱ ኢኮኖሚ ተጠቃሚ እንዲሆን ጥያቄዎቹን በተለያዩ መንገዶች ሲያቀርብ ቆይቷል። የሀገሪቱ መሪዎች የጥያቄውን ተገቢነት ቢቀበሉም ሕዝቡን ያረካ መልስ እስካሁን አልሰጡም የሚል ስሞታ ይሰማል።
የሕዝቡ ጥያቄ እንዴትና መቼ ነው መልስ የሚያገኘው?
ካለፉት ጥቂት ወራት ጀምሮ ደግሞ በአንዳንድ የሀገሪቱ አካባቢዎች የብሔር ማንነት ላይ ያነጣጠረ ግድያና ማፈናቀል ይስተዋላል። በዚህ ክስተት የክልል ተወካዮች ፌዴራል ባለስልጣናትን ሲከሱ፣ የፌዴራሉ ደግሞ ክሶቹን ወደ ክልሎቹ ወደ ራሳቸው ይመልሳሉ። በመሃሉ ግን በሺዎች የሚገመቱ ኢትዮጵያውያን ሕይወት አልፏል፣ ቤት ንብረታቸውን አጥተዋል።
እውን ግጭቱ የሕዝብ ነው?
በተጨማሪም የገዢው ግንባር የኢህአዴግ አባል ድርጅቶች ከወትሮው ለየት ያለ ረዘም ያለ ስብሰባ ይዘዋል። የፖለቲካ አጣብቂኝ ውስጥ እንደገቡም እየተነገረ ነው።
መውጫው ምን ይሆን?
በእነዚህ ነጥቦች ዙሪያ ጥያቄዎች ካሏችሁ መልስ እንዲሰጡን ምሁራንን ጋብዘናል። በስልክ ቁጥር 2022059942 የውስጥ መስመር 14፣ በኢሜይል ሆን አት ቪኦኤ ኒውስ ዳት ካም ላይ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ብላችሁ ጥያቄዎቻችሁን ዛሬ ማምሻውን ላኩልን ወይም የስልክ ቁጥሮቻችሁን አሳውቁን። ጥያቄዎቻችሁን በቀጥታ እንድታቀርቡ መልሰን እንደውልላችኋለን።
ጥያቄ ስትልኩ ታዲያ በጣም ያሳስበኛል የምትሉትን አንድ ጥያቄ ብቻ መርጣችሁ እንድትልኩ በአክብሮት እንጠይቃለን።
ውይይቱ የሚካሄደው ነገ አርብ በዋሽንግተን ሰዓት አቆጣጠር ከጠዋቱ 4 ሰዓት ወይም 10 ኤኤም ላይ፣ በኢትዮጵያ ሰዓት ከምሽቱ 12 ሰዓት፣ በለንደን ዓለም አቀፍ ሰዓት 15:00 ላይ ነው።
ለጥያቄዎ መልስ። ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን፣ ውይይት ይዘናል።
በቅርቡ የሰማያዊ ፓርቲ የጠራውን ህዝባዊ ንግግር መነሻ በማድረግ የተሰናዳ ነው የዛሬ የአገር ጉዳይ ውይይት። ተወያዮች በኢትዮጵያ የሚታየውን የፖለቲካ ውጥረትና ህዝባዊ እንቅስቃሴ ተንተርሶ በተከታታይ የሚቀርበው የሀገር ጉዳይ የተሰኘው ልዩ ቅንብር እንግዶች በኢትዮጵያ ጉዳዮች በመጻፍና በአገራዊ ውይይቶች በነቃ ተሳትፏቸው የሚታወቁት አንጋፋው ምሁር ፕሮፌሰር መስፍን ወልደማርያም፣ የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልቻና የህግ ባለሙያው አቶ ተማም አባቡልጉ ናቸው። ሶስቱን እንግዶች ያወያየው አሉላ ከበደ ነው። ሰፋ ያለውን ውይይት ለምሽቱ ይዞ ቀርቧል። ባለፈው ሳምንት ምጥን ዝግጅቱን እልባት ካደረገበት ይነሳል። አሉላ፣
የአገር ጉዳይ የሁሉም በሆነበት ይላሉ አቶ ተማም፣ የዚህ ፕሮግራምም መሰረታዊ ዓላማ የሁሉም የሆነች ሀገር የምትኖርበት ላይ የሀሳብ ልዩነት ያላቸውን ጭምር እንዲወያዩ እንዲነጋገሩ ወደ አንዳች ሁነኛ መላ የሚያመሩ ጎዳናዎች እንዲቀየሱ ነውና ከዚህ በቀጥታ ወደ አቶ ጌታነህ ልንጠቅ። አቶ ጌታነህ፣ አሁን የምታካሄዱት ውይይት የሀሳብ ልዩነት ያላቸውን ወገኖች ሁሉ የጋበዛችሁበት መሆኑን ተረድተናል። የዚህ ንግግር ወይም የሀሳብ ልውውጥ ከአደጋ እንዲያድን ነውና ምን ያህል ተስፋ ታደርጋላችኋል?
መጀመሪያ ፕሮግራማችን ብዙ ሰው አይቶታል፣ ብዙ ሰውም ተመክሮበታል፣ እየተነጋገረበት ነው። በዛ ለስብሰባ አዳራሹ ላይም እንዲ የተለያዩ ሀሳቦች ተነስተዋል። እንግዲህ ዋና ነገር ምንድን ነው? የኢትዮጵያ ጉዳይ፣ ሀገር የማዳን ጉዳይ የግለሰቦች ተሆነ ለባለስልጣናት ለፖሊስ ድርጅት የሚተው ሳይሆን እያንዳንዱ ዜጋ ምንድን ነው በዚህ ውስጥ ያለ ሚና ብሎ ራሱን መጠየቅ የሚችልበት ነው እና ባለፈው ሳምንት ምሁራንን ምንም የሀገር ሽማግሌዎችን ለብቻ አንስተን እነሱ ጉዳይ ላይ ምን ማድረግ አለባቸው ምን ነው ብዙ እንግዶች ጠርተን ነበረ። በተለያየ ምክንያት ያልተሳካላቸው ያልመጡ እንዳሉ ሁሉ እንደዚሁ የቀሩም አሉ። የተለያዩ ምክንያቶች ሊኖራቸው ይችላሉ፣ አናውቅም። ዋናው ግን እኛ ጠርተናቸዋል እዛ ውይይት ላይ እንዲሳተፉና ስለ ሀገር ጉዳይ እንዲመክሩ፣ እንዲያወሩ፣ እንዲነጋገሩ ሀገር የሁላችንም ስለሆነች እንደዚሁ በአይነት ፕሮግራም ብዙ ጠርተን ነበር። የተለያዩ ነገር ዋነኛው ምክንያት አንድኛው የብሔራዊ መተራመስ ምክንያት የሆነው በተለይ ቋንቋ መሰረት አድርጎ የተዋቀረው ፌዴራል አወቃቀር ነው የሚል እንድምታስለን። በዛ ላይ ደግሞ የተለያዩ እይታዎች አሉ። አንደኛው መካከለኛ ያለ እይታ ኢምፕሊመንቴሽን ወይ ደግሞ አፈጻጸሙ ላይ ችግር አለበት እንጂ ቋንቋ ፌዴራሊዝም ፍትህ ቢኖር ዲሞክራሲ ቢኖር ነጻነት ቢኖር መልካም ነው የሚሉ እይታ ያላቸው በተለይ አክቲቪስቶች ሀገር ውስጥ ውጭም ያሉ ነበሩ። ጋዜናቸውም ነበረ። ፐርስፔክቲቭ አንድ እሱ ነው። ሌላኛው ደግሞ አሁን ያለው መልካም ነው፣ ትክክል ሀገርን እስካሁን ነፍስ አሰብስቦ የያዘው ይሄ ቋንቋ ላይ መሰረት አድርጎ ያለው የፌዴራል አወቃቀር ነው የሚሉም ወገኖች ነበሩ። እነሱም እንዲመጡ እነዚህ ግብዣ ጋብዘን ነበረ። ደጋግሜ ዛሬም ድረስ እየጠራኋቸው ነበረ። ምናልባት የተለያዩ ምክንያቶች ይኖራሉ፣ በእርግጥ የመናገር ባይቻልም ግን አሁንም አደባባይ ላይ ወጥቶ ለመናገር ፈቃደኛ የሆኑት አቶ ስዩምንም ጨምሮ በተለይ አሁን ያለው የቋንቋ ስርዓት ራሱን የቻለ መልካም ያልሆነ ጎን ነበረው፣ በተለይ እዚህ ሀገር ውስጥ ሰላምን እንዳይሰፍን በማድረግ የሚል ነው። ግን ብዙ ሰው እየተነጋገረበት ነው ሶሻል ሚዲያው ላይም በዚህ በተለያዩ ሚዲያዎች ሀገር ውስጥ ውጭም ያሉት ሀገር ያለችበትን ችግር አውቀው ይህንን ችግር ደግሞ እያንዳንዳችን ሚናችን ምንድን ነው የሚለውን ጥያቄ እንዲያነሱ አድርጓል። በመልካምም ይሄ ደግሞ እውነትም ነው። ኢህአዴግም ራሱ አምኗል ሀገር ችግር ላይ ናት አለች ሀገር የምታደጋት የሚል እነሱ ስብሰባ ላይም እንደተቀመጡ እናውቃለን። ግን እነሱ ልዩ የሚያደርጉት ሀገር የእነሱ ጉዳይ እንደሆነች እና እነሱ ብቻ ተነጋግረው ሀገርን እንደሚታደጉ አድርገው ነው። እኛ ግን ሀገር ሁሉም ሰው ባለቤቱ ነው። ሁሉ ባለቤቱ እስከሆነ ድረስ ሀገርን ለመታደግ ሚናውን በእያንዳንዱ ቅድም ጋሾች ወይም አሁን ስለምትላል መመታት አለበት። ከጥላቻ መውጣት አለበት። ለመነጋገር ፈቃደኛ መሆን አለበት። ከጥላቻ ሲወጣ ነው ለመነጋገር ፈቃደኛ የሚሆነው። ብዙ ሰው ግን እየተነጋገረበት እንደሆነ አሁን ካሉን ፊድባኮች ስብሰባ አዳራሽ የተገኘ ብቻ ሳይሆን ከስብሰባ አዳራሽ ውጭ ሆኖ በየቤቱ በተለያዩ መድረኮች ላይ ያዳምጥ።
መልካም። ፕሮፌሰር መስፍን ወደ እርስዎ ልመለስ። በዜጎች ሊደረጉ የሚችሉትን ጨምሮ አንስተዋል። በስልጣን ላይ ያሉ ኃይሎች ሊያደርጓቸው ወይም ሊወስዷቸው የሚችሉ እርምጃዎች አይነተኝነት ለለውጡ አዎንታዊነትም ሆነ አሉታዊነት ሚናቸው የላቀ ነውና ከዚህ ቀደም ባነሷቸው ሀሳቦች ውስጥም ፈንጠቅ ያደረጓቸው ናቸው። መለስ ብለን እንድንመለከትም ጋብዘው ይሄ አንዳች የሽግግር ሁኔታ የሚመስለው ወዴት እንደሚያመራ በእርግጠኝነት የማይታወቅ የሚመስል ሁኔታ ወደ መልካም ጎዳና እንዲያመራ በስልጣን ላይ ያሉት ኃይሎች ይህንን እንዴት ሊመለከቱት ይገባል? ችግር መኖሩን አቶ ጌታነህ እንደገለጹት በእርግጥ ችግር አለ ብለው እንዲያውም በአንዳንድ ፓርቲዎች ውስጥ የስልጣን ሽግሽግ ተመልክተናል። ያ የስልጣን ሽግሽግ አይነተኛ ውጤት ያመጣል አያመጣም አነጋጋሪ ነው፣ ብዙዎች ትችት እየሰነዘሩበት ነውና። ነገር ግን ሁሉን ያቀፈ ቅድም አቶ ጌታነህ እንዳሉት ዜጎችንም ያሳተፈ በራሳቸው የሚወስኑት ሳይሆን ዜጎች የሚያነሱት ጥያቄ መልስ ለመስጠት በሚያስችል መልኩ ለማሳተፍ ምን ማድረግ አለባቸው ይላሉ? ይህን መሰል ሽግግር በአዎንታዊ ሁኔታዎች እንዲደመደም እንዲቋጭ
እንደሚመስለኝና እንደሚገባኝ ከባለስልቱ ሰፋ ያለ ጠለቅ ያለ አስተያየት አስተሳሰብ ያስፈልጋል። በኢትዮጵያ የሆነውን ባለፉት 40 ዓመት ውስጥ እናውቃለን፣ አይተናል። በአካባቢያችን ደግሞ የሆነውን እናውቃለን፣ አይተናል። በሶማሊያ፣ በግብፅ፣ በሊቢያ ራቅ ብለንም በሌሎች ብዙ ሀገሮች የሆኑትን ነገሮች ተመልክተናል። አእምሮ አለን፣ ማስተዋል እንችላለን። ይሄ ነገር እዚህ አይደርስም፣ እዚህ አይመጣም። የኢትዮጵያ ሕዝብ ዝም ብሎ አጥፍቶ እስከ ዘላለም ይቆያል ብሎ መገመት በፍጹም አይቻልም። እነዚህ ሁሉ እዚህ አካባቢ ራሳችንም ጭምር የተማርናቸው ነገሮች የሚያሳዩም አካሄዳችን ትክክል አለመሆኑን፣ መታረም ያለበት ነገር በመንገዳችን ላይ መኖሩን የሚያሳዩ ናቸው። ለዚህ ትልቁ ኃላፊነት ዋናው ኃላፊነት ያረፈው ወደድንም ጠላንም በህዝቡ እና በመሪነን ባዮቹ ላይ ነው፣ በባለስልጣኖቹ ላይ ነው። ባለስልጣኖቹን ህዝቡ ማነጋገር መጀመር አለባቸው። ኩርፊያ፣ ጥላቻ የትም አያደርስም፣ ቁልቁለት ነው። ዳገቱን በተቻለ መጠን የቧጠጥንም ቢሆን ለመውጣት መሞከር አለብን። ኢትዮጵያን የኢትዮጵያን ህዝብ በስልጣን ላይ ያሉትንም ሰዎች ጨምሮ ሊያድናቸው ህዝባችን ካየነው መከራ፣ አስቸጋሪ ውርደት፣ ውድቀት ሊያድናቸው የሚችለው በቅድሚያ ይሄንን አስቦ አይቶ የሚፈልገውን መፍትሄ ለማምጣት ንግግር መር ነው።
ይሄ ይቻላል። ፈቃደኛነት ብቻ ነው የሚያስፈልገው እንጂ ይቻላል። ያስከብራቸዋል። ለሌሎች ሀገሮችም ትምህርት ይሆናል። ያስከብራቸዋል። ይህን መንገድ ቢመርጡ ይሻላል ባይነኝ ነው።
መልካም፣ አመሰግናለሁ ፕሮፌሰር መስፍን። አቶ ተማምና አቶ ጌታንህም እስኪ በተመሳሳይ በመፍትሄ አማራጮቹ ላይ አንዳንድ ነጥቦች እንድትፈነጥቁ እድል ልስጥ። ወደፊት የሚያራምዱ ሁኔታዎች አሁን ካለው አሻግሮ ማየት የሚያስችሉ ምናልባትም በተለያዩ ቡድኖች ፍላጎት የተገደቡ የሚመስሉ እንቅስቃሴዎች የሁሉም ወደሆነ አቅጣጫ ሁሉንም ዜጎችን ተጠቃሚ ወደሚያደርግ አይነተኛ ለውጥ እንዲያመራ ምን አይነት ሁኔታዎች ይበጃሉ ይረዳሉ ትላላችሁ? አቶ ተማም እርሶን ላስቀድም።
አመሰግናለሁ። አሁን ጋሽ መስፍን እንዳሉት ኢትዮጵያ ውስጥ አሁን የተጋረጠው አደጋ በአገዛዙ መጣ ነው። ከዚህ በፊት እንደነበሩት ሻዕቢያ፣ ህወሓት፣ ኦነግ፣ ኦብነግ የሚባሉ አካላት ከውጭ ሆነው በመንግስቱ ላይ ደቀኑት አይደለም፣ ከውስጥ ወደ ውጭ በሁሉም ላይ ተደቀነ ነው። እና ይሄ ነገር እንዴት ነው ወደፊት ወደ ተስፋ ሊለወጥ የሚችለው የሚለው አክራሪ ጽንፈኛ አቋሞችን ማስወገድ ነው። አንደኛው ኢትዮጵያ ህዝብ ምንም ግንኙነት የሌለው የብሔሮች ጥርቅም አድርጎ መውሰድን ማቆም። ሁለተኛ በኢትዮጵያ የተለያዩ ቋንቋ የሚናገር የተለያየ ሃይማኖት የሚከተል የተለያየ ባህል ያለው ህዝብ አለ። ይህም ፋክት ነው፣ ሀቅ ነው። ይህን ትቀበለዋለህ እንጂ አትክደውም። ችግር አድርገህ በመቀበልም መፍትሄ አትፈልግለትም። ስለዚህ ለሁሉም የሚሆነው ዘላቂ ጽንፈኛ አስተሳሰቦች ላይ ቆመህ አትፈልግም። የህዝቡ ችግር ተመሳሳይ ነው፣ ከላይ እስከ ታች ማለት ነው፣ ከጎንደር እስከ ቦረና። ይህን ችግሩ ምንድን ነው? ህዝቡ የሀገሩ ባለቤት አልሆነም። ይህን ደግሞ አሁን በአሁኑ ጊዜ ፈጥሮ ያለው ነው፣ ይሄ ስርዓት ነው። ስርዓቱ ምንድን ያደረገው? የፈጠራቸው ተቋማት፣ የፈጠራቸው ህጎች፣ የፈጠራቸው አስተሳሰብ አሰራሮች የእሱን የእሱን አላማ ብቻ የሚያስፈጽሙ ነው የሆነው። ከፍላጎትና ጥቅም ውጭ የሚጠብቅ አልሆነም። ህዝቡን በነጻነት በራሱ ጉዳይ ላይ በሚተዳደርበት ህግ ላይ ይሁንታ እንዲሰጥ አልተደረገም። ስለዚህ ከነዚህ ተነስቶ ምንድን ነው መሆን ያለበት? ወደፊት አገርን የምንፈልገው ለሁሉም እንዲሆን ከሆነ ይሄን የምናደርግበት ህዝቡ ነጻነት አግኝቶ እንዲወስድበት ማስቻል ነው። ይሄ አስተሳሰባችንና አመለካከታችን ወደድ መለወጥ አለበት። ከየትኛውም ህዝብ ላይ ማንንም ምንም ለማሳጣት በመፈለግ ሳይሆን ለሁሉም የጎደለውን በማሟላት መልክ መንቀሳቀስ የሚያስፈልግ ይመስለኛል። ልዩም መብትን ማስቀረት ያስፈልጋል። በህግ ለማስገዛት መንቀሳቀስ ይፈልጋል እና የሀገሪቷ ዜጎች ፍላጎትና ጥቅም ተመሳሳይ መሆኑን አውቆ ይሄን የህዝቡ የጋራ አካፋይ አድርጎ መውሰድ የሁሉም ያጠቃላሉ ማለት ነው። ለምሳሌ ለኦሮሞ ለአማራ ያልተከበረ መብት ሊኖር አይችልም። እንግዲህ ምን ማለት ነው? ይሄ በአንድ ሀገር ውስጥ የልዩ መብት የሚባለው ካልተፈጠረ በስተቀር ማለት ነው። ስለዚህ ችግሮቻችንን ምንነትን ማወቅ ይፈልጋል። ምንድን ነው አንዳንዴ የሚመስሉ ግን ችግር ያልሆኑ ነገሮች አሉ። ስለዚህ እነዛን ችግሮች ነጥለን ለይተን በማውጣት በነዛ ላይ ማተኮር ያለብን ይመስለኛል። ይህን ችግር ምንድን ነው በኢትዮጵያ ውስጥ እስካሁን ድረስ የህግ የበላይነት አልተፈጠረም። አሁን ህዝቡ ብዙ ጊዜ የምንለምታው ልዩ መብት የሚባል አለ። ገዢው ሲፈልግ ለፈለገው ሰው የሚሰጥ ሲፈልግ ደግሞ የሚነሳው በህግ ተገዶ የሚከበርለት መብት እስካልተፈጠረ ድረስ የልዩ መብትን የማቀያየር ጉዳይ የጭቆናን ማቀያየር ጉዳይ ነው የሚሆነው። ጭቆናን በጽንሰ ሀሳብነት ደረጃ ነው መረዳት ያለበት። የክሌ ጨቋኝ ነው የክሌ ጨቋኝ ነው የሚባል ነገር ስለሌለ የህዝቡ አጠቃላይ ምርት የጋራ አካፋያችን ሆኖ ኢትዮጵያን ለኢትዮጵያውያን የመንደስ አካሄድ መከተል አሁን ላለው ችግር ዘላቂ መፍትሄ ይፈጥራል ብዬ አስባለሁ።
መልካም፣ አመሰግናለሁ አቶ ተማም። የመጨረሻው እድል የእርሶ ነው አቶ ጌታነህ። እርሶም ለዘለቄታው ተስፋ ለዘለቄታው ሁነኛ ለውጥ ምን አይነት እርምጃዎች መወሰድ አለባቸው ወይም ይበጃሉ ይላሉ?
የመፍትሄ ሀሳቦችን በዋነኝነት ጋሽ መስልም አቶ ተማም አንስተውታል። ግን ኢህአዴግ አሁን ይህንን ነገር ለመፈጸም የሚያስችል ተክለሰውነት ያለው አይመስልም። አጠቃላይ ሁኔታው አንደኛ ገፊ ምክንያትም ነው ለውጡ በደሎቹ ላለፉት 26 ዓመት ሰው ሲባል አልሰማ ሲል ሲሄድ ሲገፋ አሁን ገፊ ነው። በቃ ኢህአዴግ በምንም አቅም ይህን ነገር ለመፍታት የሚያስችል ተክለሰብና እያሳየ ማረለም የለውም። በተደጋጋሚ አሁንም ኢትዮጵያን ለመታደግ እንደዚህ ያደረግን የሚል በግል እንደ ድርጅት አጠቃላይ ኢህአዴግ እንደ ተናጥል ደግሞ እያንዳንዱ ፓርቲዎች እያደረጓቸው ያሉ እንቅስቃሴዎች ምንም መፍትሄ የሚያመጣ ነገርም አይደለም። ግን ኢትዮጵያውያን ሁላችንም አንደኛ ለእነዚህ ሰዎች ለባለስልጣኖቹ እንደ ዋይንድ በር ወይም መውጫ ነገር እናዘጋጅላቸው ልናገር፣ እኛም ደግሞ እነሱን አኮሞዴት ልናደርግ የምንችልበትን አግባብ እንደኛ ማሰብ አለብን። ኢህአዴግ ግን ይህንን ለመስጠት እንዲያስችለው ማድረግ ያለበት በሳይ ነገሮች መጀመሪያ የሜዳሩን የፖለቲካ ስፔሱን ምንም ጥምር ስለምናዋጣው ነው። እስከዛ ድረስ ሲዘጋ ነበር፣ ሲያስር ነበር፣ ሲያሳድግ ነበር። ሁሉም የሚያደርገውን ነገር ሁሉ አድርጎታል። ዛሬ ደረስንበት ደረጃ ላይ ደርሰን ይሄ ነገር ግን ወደ ጥፋት ሄዶ እኛን እንደ ከዚህ በፊት ስንበደል ነበር፣ ስንገፋ ነበር፣ ስንሰደድ ነበር። አሁን መገፋቱ መበደሉ ለእነሱ እጅ ጭምር መጣ። እነሱም እኛም አንድ ላይ ገደል ከምንገባ በንግግር መውጣት ይገባናል። ለሁላችንም የጋራ የሆነች አንድ ኢትዮጵያን በአንድ ኢትዮጵያ መፍታት ስለሚኖርብን ግን ይህንን መፍጠር በምንችልበት ሁኔታዎች ላይ ስንነጋገር አንደኛ መስመር የሚገባቸው የታሰሩ የፖለቲካ ፓርቲ መሪዎች አሉ። የሲቪክና የሚዲያ የጋዜጠኞችም አንዱ መስመር መጀመር አለባት። በዚህኛው በኩል ደግሞ ኢትዮጵያውያን አንዱ ትግሬ፣ አንዱ ኦሮሞ፣ አንዱ ምናምን በሚል የሚደረግ የዘር ጥላቻን በፍጹም አስወግደው በኢትዮጵያዊነት እጅ ለእጅ ተያይዘን መፍትያችን በጋራ መፈለግ አለብን። ይሄ እኮ በኢህአዴግ ብቻ ሳይሆን ኢቭን በተቃዋሚዎች መካከል ሀገር ውስጥ ባለ ከሀገር ውጭ ባሉ መካከል ራሱ ያሉት የተፈጠሩት መጀመሪያ መጥራት አለባቸው። እነሱን እኛ ራሳችን መጨረስ አለብን። ኢህአዴግንም ደግሞ እነሱንም አግዞ ማውጣት ያስፈልግ። እነሱም ለመታገዝ እንዲመች ራሳቸውን ክፍት ማድረግ አለባቸው። በተደጋጋሚ አይተውታል፣ የሄዱበትም ሁሉንም መንገድ አይተዋል። ዘግተው ሲቪክ ማህበራትንም፣ ሚዲያውንም፣ ፖለቲካ ድርጅቶችንም፣ ሃይማኖት ተቋማትን ሁሉንም ዘግተው በኋላ ላይ ለእነሱ ጭምር መፍትሄ ማምጣት የማይችል ሀገር ነው መጨረሻ ላይ የያዙት እና ይህን ሀገር መርተው ቢሄዱ የበለጠ እነሱንም ወደ ጥፋት የሚወዛቸው እንጂ ወደ መልካም መንገድ አመጣቸው። እኛ ደግሞ እነሱ የሄዱበትን የህልና መንገድ አይተናል፣ ተገንዝበናል። ለሀገራችን ምንም የፈጠረው ነገር የለም። እስቲ ሂዱ እንያቸው ስንልም የምንችለውንም ደግሞ ስንታገላቸውም ቆይተናል። አሁን እዚህ ጋር ደርሰናል። ስለዚህ እነሱንም ቢሆን ጎትተን ማውጣት ይኖርብናል። እነሱ ለዛ ፈቃደኛ ሊሆኑ ይገባቸዋል። እውነት ነው፣ ገዢዎችም ስለሆኑ ዋናው ጉዳይ ዋናው የመጫወቻ ኳስ በእነሱ እጅ ስላለች እኛም ደግሞ ከዛ አልፈን ራሳችን እና ተባብረን ከጥላቻ እኛም ወጥተን እነሱም እንደዚህ ስለሆነ መዛ ስለሆነ በሚል የምናደርገውን ነገር መቆጠብ ይገባናል። ይህንን ስናደርግ ወደፊት የምንፈልጋትን ኢትዮጵያ አትሊስት እነሱ ከፍተው እንኳን የሚገፋትና ወደ ደምንገት ቢሆን እኛ ለማውጣት እንችላለን። የበለጠ እነሱ ሲደርሱ አንን ጨምረው ይመጥና ኢትዮጵያ የሚያስፈልጋት ወደፊቱን በአግባቡ ለማስተዳደር ለመመለስን የአካልን ለመሆን ሁሉም ዜጋ የበኩሉን ጥረት ማድረግ አለበት። ዳር ቆሞ መመልከት ሳይሆን የድርሻውን መወጣት አለበት። በፊት ነው አስገዳጅም ነው፣ ምንም መውጫ የላቸውም። እዚህ ውጭ ሌላ መንገድ አማራጭ አለን ቢሉ የበለጠ ሀገሩን ከማፍረስ ያለፈ የሚያደርጉታል።
መልካም። ሁሉም የመፍትሄ አካል መሆን አለበት ነው ያሉት አቶ ጌታነህ። የአገር ጉዳይ ውይይቶች ይቀጥላሉ። አድማጮች ቀደም ብሎ በተነሱትም ሆነ በሌሎች ለዘለቄታው ደህንነት ይበጃሉ በምትሏቸው ጉዳይ ዙሪያ በያላችሁበት እንድትነጋገሩ እንድትወያዩ እንጋብዛለን። የአገር ጉዳይ ፕሮግራም ይሁላችሁም ነው። አስተያየቶቻችሁን አድርሱን። እሺ ፕሮፌሰር መስፍን፣
ለመቀራረብ ያስፈልጉ ነገሮች አሉ። እነዚህ ለመቀራረብ የሚረዱ ነገሮች ባለስልጣኖቹ አገዛዙ እጅ ነን። አንደኛ የመወያያ መድረኮችን መስመሮችን የግልም ይሁኑ የመንግስት በሙሉ ነጻነት እንዲኖር ማድረግ። ሁለተኛ የታሰሩትን ሰዎች በሀሳብ ደረጃ ምንም ተጨባጭ ወንጀል ሳይኖርባቸው በፖለቲካ ምክንያት ሀሳባቸውን ብቻ የታሰሩ ሰዎችን መልቀቅ። እነዚህ ነገሮች ይሰጡናል ለዜጎች በሙሉ እንደ አዲስ እንድንጀምር ጢምን እንፈርዝ ጠላቻን እንድንፈርዝ ወደ ፍቅር ደረጃ እንድንሄድ ፈርን ይሰጣሉ እና በዚህ በትንንሽ ነገሮች ቢጀምሩ ጥሩ ነው እላለሁ።
መልካም፣ በጣም አመሰግናለሁ። የአገር ጉዳይ ውይይቶች ይቀጥላሉ። አድማጮች በተነሱትም ሆነ ሌሎች ለዘለቄታው ደህንነታችን ይበጃሉ በምትሏቸው ጭብጦች ዙሪያ በያላችሁበት ተነጋገሩ። በድጋሚ ግብዣችን እናቀርባለን። የአገር ጉዳይ ፕሮግራም የሁላችሁም ነው። አስተያየቶቻችሁን አድርሱን። እንግዶቼ ፕሮፌሰር መስፍን ወልደ ማርያም አንጋፋ ምሁር፣ የአገር ጉዳይ ላይ ያለመታከት በመጻፍና የሚያምኑትን በግልጽ በመናገር የሚታወቁ ዛሬም የጤና ሁኔታው ያን ያህል በማያበረ የተረታበትን የአገር ጉዳይ ያገባኛል ብለው ለዚህ ውይይት በመገኘቶ አመሰግናለሁ። አቶ ጌታነህ ባልቻ የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ፣ አቶ ተማም አባቡልጉ ጠበቃና የሕግ አማካሪ፣ እንግዶች ሶስታችሁንም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። በመሰሉ ውይይት መልሰን እንደምናገኛችሁ ተስፋ አድርጋለሁ።
አመሰግናለሁ።
እኛም አሉላን ለዝግጅቱ እናመስግንና ወደ ተከታዩ ዘገባ እናልፋለን። ዘንድሮ የሁለተኛ ደረጃ መልቀቂያ ፈተና ከወሰዱ የኬንያ ተማሪዎች ውስጥ 90% የሚሆኑት ያላለፉበትን ምክንያት መንግሥት እንዲመረምር አንዳንድ ተቃዋሚ የፓርላማ አባላት ጥሪ አስተላልፈዋል። የትምህርት ሚኒስትሩ ግን በውጤቱ ረክቻለሁ ባይ ናቸው። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ አለ፣ ሰለሞን ክፍሌ ያቀርበዋል።
በኬንያ ምክር ቤት የተቃዋሚው ፓርቲ አባል ካሌብ አሚሲ ትላንት ናይሮቢ ከተማ ውስጥ ለጋዜጠኞች ሲናገሩ ያን ያህል ከፍተኛ ቁጥር ያለው የሁለተኛ ደረጃ ትምህርት ቤት ተማሪ የወደቀበትን ምክንያት ፓርላማው ማወቅ አለበት ብለዋል።
ኬንያ ናሽናል ኤግዛሚኔሽን ካውንስል ኔክ must be ordered to prepare and present
የኬንያ የብሔራዊ ፈተናዎች ጉባኤ ኔክ ሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተናውን ለምን ከፍተኛ ቁጥር ያላቸው ተማሪዎች ማለፍ እንዳቃታቸው መርምሮ አጠቃላይ ሪፖርት እንዲያዘጋጅ መመሪያ ሊሰጠው ይገባል። ጉዳዩ በነጻ አካልም መመርመር አለበት። ይህ ምርመራ መከናወን ያለበት ኬንያ ውስጥ በሚገኙ ታማኝ የኦዲት ኩባንያዎች መሆን አለበት።
በኬንያ እንደ አውሮፓውያን ዘመን አቆጣጠር በ2017 ዓ.ም ማለትም ዘንድሮ ወደ ኮሌጅ መግቢያ ፈተናውን ለመውሰድ የተቀመጡ የሁለተኛ ደረጃ ትምህርት ቤት ተማሪዎች ቁጥር ከ600,000 በላይ ነው። ከዚህ ውስጥ ያለፉት 10% ብቻ ናቸው። ይህ አስደንጋጭ ውጤት በወላጆች በመምህራኑና በሌሎችም ጉዳዩ በሚመለከታቸው አካላት ዘንድ ከፍተኛ ሮሮ አስነስቷል። መጻዩ የኬንያ ተማሪዎች ዕጣ ፈንታ፣ የሀገሪቱ የትምህርት ጥራት ጉዳይ ሁሉንም አሳስቧል። አሁን የሚነሳው ቁልፍ ጥያቄ ያን ያህል ተማሪ ፈተናውን እንዲወድቅ ያደረገው ምክንያት ምንድን ነው የሚለው ነው። ተማሪዎቹ ናቸው ወይስ መምህራኑ ወይስ የሥርዓተ ትምህርቱ መዳከም? ወደ ሚሊዮን የሚጠጉ ተማሪዎች የወሰዱትን ፈተና በሦስት ሳምንታት ጊዜ ውስጥ በጥድፊያ አርሞ ለመጨረስ ሲባል የተሠራ ስህተት ይኖር ይሆን? እነዚህ ሁሉ መጣራት ይገባቸዋል። ማርክ ኒያሚታ በኬንያ ፓርላማ የተቃዋሚው ፓርቲ አባል ናቸው። ችግሩ በአጣዳፊ ሊወገድ ይገባል፣ አለበለዚያ በሚሊዮን የሚቆጠሩ ወጣት ልጆቻችን ለከፍተኛ ደረጃ ትምህርት አይደርሱም ሲሉ ያስጠነቅቃሉ።
If this goes on in this government over the next 5 years, we're going to have
ይህ ችግር መፍትሄ ሳይገኝለት በዚህ መንግስት ውስጥ ለሚቀጥሉ 5 አመታት ከቆየ የ2.5 ሚሊዮን እና ከዚያም በላይ ወጣቶች መጻኢ ዕድል ይከሽፋል።
አንዳንዶቹ የኬንያ ባለስልጣናት የሚሉት ተማሪዎቹ በብዛት ፈተናውን የወደቁበት ምክንያት ማጭበርበርን ለመከላከል ሲባል የተያዘ ጥረት ውጤት ነው ነው። የትምህርት ሚኒስትሩ ፍሬድ ማትያንጊ ከሲቲዝን ቴሌቪዥን ጋር ባካሄዱት ቃለ ምልልስ ፈተና ማጭበርበርን የመከላከል ውጤት ነው የሚለው አባባል ምናልባት ትክክል ሊሆን እንደሚችል ጠቁመዋል። ውጤቶቹ ያመለክቱት የኬንያ ትምህርት ጥራት በትክክል እምን ቦታ ላይ እንደደረሰ ያንጸባርቃል ሲሉም አብራርተዋል።
I am very satisfied with the results we've had the last 2 years.
እኔ በ2016 እና 2017 ዓመታት ውጤቶች በጣም ረክቻለሁ። ምክንያቱም ከዚያ ቀደም ለበርካታ ዓመታት የኖርነው በውሸትና በማጭበርበር ስለነበር ነው። አሁን እነቱን ከምንጋፈጥበት ደረጃ ላይ ደርሰናል።
የኬንያን የትምህርት ቀውስ ለማስወገድ ብሔራዊ ጉባኤ እንዲጠራ ግፊቱ አይሏል። የኮሌጅ መግቢያ ፈተናውን የወደቁ ተማሪዎችን በተመለከተም ሊደረግላቸው የሚገባውን ለማወቅ ጉባኤው ያስፈልጋል ተብሏል። ፓርላማው በጉዳዩ ላይ በመጪው የካቲት ወር ይመክራል ተብሎ ይጠበቃል።
ክቡራትና ክቡራን አድማጮች ዝግጅቶቻችን እንግዲህ ሊጠናቀቁ ጥቂት ደቂቃዎች ይቀራሉ። ቴክኒሻኑ ፓትሪክ ዲያኖ፣ ፕሮዲውሰር ብራን ኃይሉ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እንግዲህ ልንሰናበት ነው።
ያስተናገድናችሁ ቆንጅት ታዬና
እኔም ሶሎሞን አባተ፣ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም ስንሰናበታችሁ አንዲት የአዲስ ዓመት የኒው ይር ጣዕመ ዜማ ጣል እናደርግላችሁ። እስከ ዝግጅታችን ፍጻሜ
የማን ነው የሚለውን ጥያቄ ባነሳ
ሃሪ ኮኒክ ጁኒየር ለአዲሱ ዓመት ዋዜማ ሐሳብሽ ምንድን ነው?
4 ቀን አለው። ሊጠይቅ ይችላል፣
ሊያግባባ ይችላል።
ባለቀ ሰዓት እንዳይሆን።
ትግርኛ ከዚህ ዝግጅት ቀጥሎ ይቀርባል። ክቡራትና ክቡራን አድማጮች አብራችሁን ስለ ቆያችሁ እናመሰግናለን። በእኛ በኩል ሰላም፣ በደህና አደሩ። Wonder whose arms will hold you good and tight
when it's exactly 12 o'clock that night, welcoming in the new year. Maybe I'm crazy to suppose